ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚተላለፍላችሁ የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን ክቡራትና ክቡራን፣ እንደምን አምሽታችኋል። በቅድሚያ ለክርስትና እምነት ተከታይ አድማጮቻችን እንኳን ለበዓለ ትንሣኤ ዋዜማ ለቅዳሜ ስዑር አደረሳችሁ። ምሽቱን የማስተናግዳችሁ ቆንጅ ይታየ ነኝ። ብርሃን ኃይሉ ፕሮግራማችንን ትመራለች። የዕለተ ቅዳሜ ሚያዝያ 19 ፕሮግራማችንን በዓለም ዜና እንከፍታለን እንደወትሮው። ከዚያም በማስከተል የኢትዮጵያን ወቅታዊ ይዞታ በመመርመር ሊሆን ይገባል ያሉትን ከሚቃኙ እንግዶች ጋር የተጀመረው ክርክር ይቀጥላል።
በጠቅላላው ኢትዮጵያ ብዙ ድጋፍ አላቸው። ያን ድጋፍ ተሸክመው ብዙ ነገር ሊሰሩ ይችላሉ። ያ ቤዝ አሁን እየተሸባቀቀ ነው፣ ወደ ኋላ እየተመለሰ ነው። ስለዚህ ቲአርዴፍን ፓርላማን ያውጡ፣ ህገ መንግስቱን ያውጡ፣ እንደገና ህገ መንግስት የሚያወጣ አንድ ኮንቬንሽን ይመስቱ፣ የኢትዮጵያ አጀንዳ ይዘው ሽግግሩን ይምሩ ነው የምለው። አማራጩ ይሄ ነው እንጂ ይሄንን የዘር ፖለቲካ ሳናጠፋ ወደ ምርጫው ብንሄድ አንደኛ መሄድ እንችላለን። አላውቅም።
ጠቅላይ ሚኒስተሩ ምን ብለው ነበረ? ጠቅላላ ኢትዮጵያውያኖችን አገናኝቶ የሚያነጋግር መድረክ መፈጠር አለበት ይላሉ። እኔ ከዛም ትንሽ አለፍላለሁ። እዛ ከመድረሳችን በፊት የእያንዳንዱ ብሔር መድረክ መፈጠር አለበት።
የቀደሙት ሻለቃ ዳዊት ወልደ ጊዮርጊስ የአፍሪካ ስትራቴጂያዊና የጸጥታ ጥናት ተቋም ስራ አስኪያጅ፣ የተከተሉት ዶክተር ዮናስ ብሩ በዓለም ባንክ በከፍተኛ ፕሮግራም መሪነት የሰሩ አንጋፋ የምጣኔ ሀብት ባለሙያ ናቸው። ከዜና በኋላ ጠብቋቸው። ከዚያ በማስከተል የሚኖረንን የስርጭት ጊዜ ደግሞ ደሳለኝ መኮንን በምርጥ እንግሊዝኛ ዘፈኖች ድግሱ አድማጮቹን እያዝናና ያመሻል። እስከ 4 ሰዓት አብራችሁ እንድታመሹ በአክብሮት እንጋብዛለን። አሁን ወደ ዓለም ዜና።
ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜና ጋር አሉላ ከበደ ነኝ። በምስራቃዊ ሽሪላንካ ካልሙናይ የጸጥታ ሰራተኞች ከታጣቂ ቡድኖች ጋር የተኩስ ልውውጥ ካደረጉበት አካባቢ ከባድ የመቁሰል አደጋ የደረሰባቸውን አንዲት እናትና ሕፃን ልጃቸውን ዛሬ ማግኘቱን በአካባቢው ሀሳብ ማድረግ ላይ የነበረ አንድ ቡድን ቃል አቀባይ አስታወቁ። በትላንትናው ዕለት የተኩስ ልውውጥ በተካሄደበትና የቦምብ ፍንዳታ በደረሰበት አንድ የመኖሪያ ቤትና አቅራቢያው 6 ሕፃናትን ጨምሮ የ15 ሰዎችን አስከሬን ማግኘታቸውንም የአገሪቱ ጦር ሰራዊት ቃል አቀባይ ጨምረው ገልጠዋል። በስድስት ሳምንታት ጊዜ ውስጥ ለሁለተኛ ጊዜ አውሎ ንፋስ በቀላቀለ እጅግ ከባድ ዝናም በተመታውና ከፍተኛ ጎርፍና የመሬት መንሸራተት ዳግም እልቂት እንዳያስከትል ስጋት ባሳደረበት ሰሜናዊ ሞዛምቢክ የአደጋ ሰራተኞች ዛሬ የጉዳቱን መጠን አስሰዋል። 220 ኪሎ ሜትሮች በሚያካልለው ንፋስና ዝናም 700,000 ሰው ለአደጋ እንዳይጋለጥም ከባድ ስጋት አሳድረዋል። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ የመንግስታቱን የጦር መሳሪያ ንግድ ቁጥጥር ስምምነት የሚያፈርስ አዲስ ስምምነት ዛሬ በፊርማቸው አጽድቀዋል። አድማጮች፣ የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በትላንትናው ዕለት ማንነታቸው ለጊዜው ባልታወቁ ግለሰቦች አፋር ክልል ገዋኔ ወረዳ ላይ በተቃጣበት ጥቃት አንድ ተጫዋቹ ሕይወት የጠፋበትና ሌሎች 5 አባላቱ የመቁሰል አደጋ የደረሰበት የትግራይ ክልል ፖሊስ ኮሚሽን የእግር ኳስ ቡድን ዋልታ ፖሊስ አደጋው የጥቃቱ አድራሾች ላይ ክትትል እያደረገ መሆኑን የአፋር ፖሊስ አስታወቀ። መስፍን አራጌ ተከታዩን አጭር ዘገባ አድርሶናል።
ጥቃቱ በተመላላሽ ቦታ የሚሰለፈውን የአማኑኤል ብርሃኔን ህይወት ነጠቀ፣ 5 ሰዎችን ጎዳ። ዜናውን ለመላው ኢትዮጵያዊ በተለይም ለእግር ኳስ አፍቃሪው መርዶ ነበር። ሀዘናቸው ሀዘናችን ነው ያለውም ለዚህ ነበር። የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንቱ አቶ ኢሳያስ ጅራ ጥቃቱን አውግዘዋል። ለሟች ቤተሰቦችና አድናቂዎች መጽናናትን ተመኝተዋል። ጉዳቱ የደረሰባቸውም በፍጥነት እንዲያገግሙ መልካም ምኞታቸውን ገልጸዋል።
ትላንትና በተፈጠረው አደጋ እጅግ በጣም እንደግሌም እንደ ፌዴሬሽንም በጣም ሀዘን ተሰምተናል። ከጠዋት ጀምረን ስንከታተል ነው የነበረው ጉዳዩን። በዌብሳይታችንም ላይ የተሰማንን ሀዘን እንዲሁም ከተጎጂ ቤተሰቦች ጎን እንደምንቆምና መንግስት እንደዚህ አይነት ድርጊት የፈጸሙና ማንነታችንን መክለን ድርጊት የፈጸሙት ግለሰቦች ላይ እርምጃ መውሰድ እንዳለበት ይገልጸናል። ወደፊትም እንደ እግር ኳስ ፌዴሬሽን እንደ ተቋማችን ይሄ ከግብ እንድደርስ የምንችለውን ነገር ሁሉ እናደርጋለን።
ድርጊቱን በሰላማዊ ዜጎች ላይ የተፈጸመ ሽብራዊ ተግባር ሲሉ ይፈርጁታል።
አሸባሪነት ነገር ስለሆነ ይህን መንግስት ትኩረት ሰጥቶ ጥፋቱን ያደረሱት አካላት ተጋልጦ ቁጥጥር ስር ውሎ ህጋዊ የሚያደርግ እርምጃ ይወሰድ፣ ህግ በላይነት መከበር መቻል አለበት። በአንድም ሰው ከጫካ ወጥቶ ሰው ሚገድል አይነት ከሆነ በጣም አስቸጋሪ ነው።
እንዲህ አይነቱ ጥቃት ከቅርብ ጊዜያት ወዲህ በስፖርት ሜዳ የሚስተዋለውን ስርዓት አልባነት ያባብሰዋል። እናም ህዝቡ እንደ ህዝብ፣ መንግስት እንደ መንግስት ዘላቂ መፍትሄ ሊያበጁለት ይገባል ባይ ናቸው። አንዳንድ አስተያየት ሰጪዎች የክለቡን ሎካን የያዘው ተሽከርካሪ የስፖርት ክለቡን አርማ የሚያሳይ ምልክት በጉልህ ለጥፎ ቢንቀሳቀስ ኖሮ ጉዳቱ ላይከሰት ይችል ነበር ይላሉ። ፕሬዚዳንቱ አቶ ኢሳያስ ግን በዚህ አይስማሙም።
ለጥፋት የተነሳ አካል አይለይም ማንንም። ሲጀመር የማንም ይሁን የማን የሰው ህይወት የሰው ህይወት ነው። በእኔ እምነት ታፔላ ለጥፎ ቢሆን ኖሮ ላይከሰት ይችላል የሚለው ነገር ብዙም አያስኬድም። መሰረታዊ ነገር አካባቢው ሰላም ላይ ትኩረት ሰጥቶ በስራት ነው። ከስፖርተኛም ውጭ ሆኖ የሌላ ሰው ህይወት መጥፋት የለበትም።
የአፋር ብሔራዊ ክልላዊ መንግስት ፖሊስ ኮሚሽን ኮሚሽነር አሊዲን ጥቃቱን የፈጸሙ አካላት በቁጥጥር ስር ለማዋል ክትትል እየተደረገ መሆኑን ገልጸዋል። ህይወቱ ያለፈው የክለቡ ተጫዋችን በርካታ የስፖርቱ አፍቃሪና ቤተሰቦቹ በተገኙበት ስርዓተ ቀብሩ ዛሬ መቀሌ በምትገኘው አንዳ ማርያም ቤተክርስቲያን ተፈጽሟል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን አራጌን ለዘገባው አመሰግናለሁ። አድማጮች፣ በመጨረሻም ዜና እረፍት። የቀድሞ የኢትዮጵያ ፕሬዚዳንት ነጋሶ ጊዳዳ ከዚህ ዓለም በሞት ተለዩ። ከስልጣን እስከለቀቁበት እስከ 1994 ዓ ም የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት የመጀመሪያው ርዕሰ ብሔር በመሆን ለሰባት ዓመታት ያገለገሉት ዶክተር ነጋሶ ጊዳዳ ባደረባቸው ህመም በጀርመን ሀገር በሕክምና ሲረዱ ከቆዩ በኋላ በተወለዱ በ76 ዓመታቸው በትላንትናው ዕለት ነው ከዚህ ዓለም በሞት የተለዩት። ስልጣን ከለቀቁም በኋላ ከፖለቲካ ያራቁት የቀድሞ ፕሬዚዳንት በ1997 ዓ ም በተካሄደው ምርጫ በትውልድ ከተማቸው ደምቢዶሎ የግል ተወዳዳሪ በመሆን በምርጫው አሸንፈው የሀገሪቱን ፓርላማ መቀላቀላቸው ይታወሳል። የቀድሞ የኦሮሞ ህዝብ ዲሞክራሲያዊ ድርጅት ኦህዴድ ሊቀመንበር በመሆን ድርጅቱን ለበርካታ ዓመታት የመሩት ዶክተር ነጋሶ ጊዳዳ ከፓርላማ ከለቀቁም በኋላ ተቃዋሚውን አንድነት ለዲሞክራሲና ለፍትህ ፓርቲ ተቀላቅለው ለአጭር ጊዜ በሊቀመንበርነትም መርተዋል። ከጀርመኑ የጊዮተ ዩኒቨርሲቲ በማህበራዊ ታሪክ ትምህርት የሶስተኛ ዲግሪያቸውን ያገኙት ዶክተር ነጋሶ በመስኩ የተለያዩ ጥናቶችን ማድረጋቸውንም የህይወት ታሪካቸውን የሚተርከው ጽሑፍ አመልክቷል። የዶክተር ነጋሶን ህይወት፣ የፖለቲካና ሌሎች ስራዎች አስመልክቶ ሰሞኑን ሰፋ ያለ ዘገባ እናቀርባለን። ሩሲያዊቱ የጠመንጃ ባለቤት መብት አቀንቃኝ ማሪያ ቡቲና በተከሰሰችበት በዩናይት ስቴትስ የውግ አጥባቂው ፖለቲካ ቡድኖችን ሰርጎ በመግባት ወንጀል በትላንትናው ዕለት የ18 ዓመት እስር ተፈርዶባታል። አድማጮች፣ ቀደም ያለው የዜና እረፍትና ሌሎች ስቱዲዮ ከገባን በኋላ የደረሱን ዘገባዎች ከመድረሳቸው አስቀድሞ የተቀረጸው የትንሣኤ ዋዜማ ዝግጅታችን የሙዚቃ ቃናንና ሌሎች ሰዓቱን የሚመስሉ ፕሮግራሞች ማካተቱ ቀድሞ የተቀረጸ መሆኑን ከወዲሁ ለማስታወስ እንወዳለን። አሁን በቀጥታ ወደ ዝግጅታችን መልሳችሁ። ዜና አበቃ።
የዓለም ዜናዎቹን አድምጠናል። የምትከታተሉት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈውን የቅዳሜ ምሽት ፕሮግራማችንን ነው። አብራችሁን ቆዩ። በመግቢያው ወደ ጠቀስኩት ክርክር እናልፋለን። የዛሬቱን ኢትዮጵያ ሁለንተናዊ አያያዝ በመመርመር ቀጣዩ ምዕራፍ ሊሆን ይገባዋል ያሉትን በማስፈር የለውጡን አቅጣጫ በየበኩላቸው የቃኙ ሁለት የፖለቲካና የምጣኔ ሀብት አዋቂዎች ናቸው። በቅርቡ ይፋ ያደረጓቸውን ጽሑፎች መሰረት ባደረገ ተከታታይ ዝግጅት የሚከራከሩት የመጀመሪያው ጸሐፊ ሻለቃ ዳዊት ወልደ ጊዮርጊስ የአፍሪካ የስትራቴጂያዊና የጸጥታ ጉዳዮች ተቋም ስራ አስፈጻሚ ዲሬክተር በቀደመው ወታደራዊ መንግስት በሲቪል አስተዳደርና በወታደራዊ ሙያ በተለያዩ ከፍተኛ ኃላፊነቶች ያገለገሉ ናቸው። ሁለተኛው ጸሐፊ ዶክተር ዮናስ ብሩ በዓለም ባንክ ዓለም አቀፍ የንጽጽር ፕሮግራም ምክትል ስራ አስኪያጅ በመሆን ያገለገሉ አንጋፋ የምጣኔ ሀብት ባለሙያ ናቸው። በአምስት ቋንቋዎች በየሶስት ወሩ የሚታተመው የዓለም ባንክ የጥናት መጽሔት ዋና አዘጋጅ ሆነውም አገልግለዋል። በቅርቡም ኢትዮጵያ ለምን ገለልተኛ የምጣኔ ሀብት አማካሪዎች መማክርት ማቋቋም እንደሚያስፈልጋት የሚሞግት አንድ ጥናታዊ ሰነድ ከሌሎች የሙያ አጋሮቻቸው ጋር በመሆን በተባባሪነት አዘጋጅተዋል። የዚህ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ነው ያከራከራቸው ሁለቱን። ለምሽቱም የክርክራቸውን የመጨረሻ ክፍል ይዞ ቀርቧል። በቀደመው ክርክራቸው እልባት ከተደረገበት ይጀምራል።
ዶክተር ዮናስ በርሶል ጀምርና ወደ ሻለቃ ዳዊት መለሳለሁ። ስለ ጋራ መግባባት አንስተዋል። ህብረተሰቡ በተዛባ መረጃ የሚበረዝበት ሁኔታ ስለማክሸፍ ወይንም ያን ሁኔታ ስለመቀየር ወሳኝነት ጠቅሰዋል። ነገር ግን ደጋግሞ የሚነሳ አንድ ጥያቄ እንመልከት። ይሄ በአገር ውስጥ አሁን ያለው ሁኔታ በእርግጥ የወረሱት ነው፣ በእርግጥም ግዙፍ ነው፣ ብዙ ስራም ሊጠይቅ ይችላል። ነገር ግን ከዚህ ቀደም ባልታየ መልኩ የሰዎች ህይወት አደጋ ላይ የሚወድቅበት ያን መለወጥ አለመቻል ድክመት አይደለም ወይ? በመንግስት የደህንነት ዋስትና ጥበቃ ማጣት ችግር አይደለም ወይ? ያን መፍታት እንዴት ቀጠሮ ይሰጣዋል?
በጣም ጥሩ ጥያቄ ነው። ይህን ጥያቄ በምንመልስበት ጊዜ ሶስት መሰረታዊ ነገሮች መያዝ አለብን። በእኔ አመለካከት በመጀመሪያ ደረጃ በአሁኑ ጊዜ ስልጣን ላይ ያለው ጠቅላይ ሚኒስትር እና የእሳቸው አመራር ያለው ሁኔታ የከረረ ቢሆንም ቅሉ ያንን በዛ ደረጃ መፍታት ይችላሉ ወይ፣ ብቃት አላቸው ወይ የሚለውን ጥያቄ ትንሽ የተነሳ ይመስላል በሻለቃም እና ለዛ ያለ መልስ ሁለት አይነት ውጤት ሊያመጣ ይችላል። አንደኛው የለም፣ እሳቸው ብቃት የሌላቸው ሰው አይደሉም፣ ችግሩ በጣም ሰፊ ቢሆንም መቋቋም የሚችል ሰው ልናገኝ እንችላለን የሚል አንድ አጀንዳ ሊኖር ይችላል። በሌላ በኩል ደግሞ የለም፣ ችግሩ በጣም ከባድ ነው፣ እኚህ ሰው ባለው ሁኔታ ላይ አንድ ሰው ሊያደርግ የሚችለውን ሁሉ እያደረጉ ነው፣ ግን እንደ ማንኛውም መንግስት ስህተት እየተሰራ ያለበት ሁኔታ ነው። ስህተት ያለበትን ቦታ እንጠቁማቸው፣ ድጋፍ እናደርግላቸው፣ አብረናቸው እንጓዝ፣ እንግፋ የሚል ሁለተኛ መልስ ሊያመጣ ይችላል። ሶስተኛው ትንሽም ቅር ያለኝ እንግዲህ መቼም በግልጽ እንነጋገር ከተባለ በሻለቃ ዳዊት አቀራረብ ላይ የጠቅላይ ሚኒስትሩን ለኢትዮጵያዊነት ወይም ለኢትዮጵያ ያላቸውን ኮሚትመንት የመጠየቅ ሁኔታ አለበት። ከቁርጠኝነትም ትንሽ ያለፍ ይችላል።
ኢትዮጵያዊነት ሳይሆን ኦሮሞነት ኢትዮጵያዊነት እኮ ነው። ኦሮሞ መሆን ኢትዮጵያዊነት ነው። በኦሮሞ አጀንዳ ወይስ በኢትዮጵያ ጠቅለላ አጀንዳ አልኩ እንጂ ኦሮሞ ኢትዮጵያዊ ነው ያልኩ ሰው ኢትዮጵያዊነት።
ዶክተር ዮናስ፣ እሺ።
አዎ፣ እዚህ ጽሁፋቸው ላይ አንዳንድ ቦታ ላይ ለምሳሌ ፕራይም ሚኒስተሩን የጀዋር ኮሌጅ ይሏቸዋል። እዚህኛውን የተጠቀምኩት ሚስኢንተርፕሬት እንዳላረጋቸው። ሁለተኛው ደግሞ አንድ ሁለት ሶስት ቦታ ላይ አንዳንድ ሰዎች ኢምፕሊሲትሊ ወይንም ኤክስፕሊሲትሊ ይሉታል በእንግሊዝኛ፣ አብሮ የመስራት ወይንም ደግሞ አክሽን አለመውሰድ የሚል አለ እና ፕራይም ሚኒስተሩ የኦዲፒ ፓርቲ አባል ናቸው። በዛ ደግሞ ለዛ ያላቸው አሊጀንስ አለ። በኢትዮጵያ መሪነታቸው ደግሞ የሚያደርጉት ብዙ የሚናገሯቸው ነገሮች አሉ ወደ ኢትዮጵያዊነት ለመመለስ። ያንን ባደረጉ ቁጥር እና ጠቅላይ ሚኒስተሩን ችግር ላይ ናቸው ያሉት እንርዳቸዋለን፣ አይ ይህ ሰውዬ እኮ መጠርጠር አለብን ከኢትዮጵያዊነት ይልቅ ወደ ኦሮሞነት እያመሩ ነው የሚል አይነት ኢንሲኑዌሽን ወይንም ደግሞ እንደው ትንሽ ጥቆማም ቢሆን ለኢትዮጵያ ሕዝብ የሚያመጣው ትንሽ ከበድ ያለ ነገር ነው። ያንን ካልኩኝ በኋላ አሁን ያለውን ኮንትሮል ማድረግ አልቻሉም ወይ ጠቅላይ ሚኒስትሩ የሚለው ጋር ሄድ። ሁለት አማራጭ ነው ያላቸው ይህ ሰውዬ። አንደኛው ከአሁን በፊት እንደተደረገው ወታደሩን እየላኩ ይሄ ችግር የሚፈጥረውን ጸጥ ማስደረግ። የምናስታውስ ከሆነ እኮ ለመጀመሪያ ጊዜ ችግር የተፈጠረው አማራው ግዛት ላይ ነበር። በረከት ጎንደር የሆነ ሆቴል ውስጥ አለ በሚል መኪና ሲቃጠል ሆቴል ድንጋዩ ሲሰበሩ የዛን ጊዜ ነበረ አቋም መውሰድ የነበረባቸው። ግን የለም ይሄን ነገር ቀዝቀዝ እናርገው በረድ እናርገው የሚል ከዛ በኋላ አንዱ ሲል ሄደ። ያላቸው አማራጭ የሚሊተሪ አይነት ዲክቴተርሺፕ ፈጥሮ ጸጥ ማስደረግ ነው በፎርስ። ያንን ካደረግን የቲፒኤልኤፍ ግዛት ውስጥ ገባን ማለት ነው። ቲፒኤልኤፍም ደግሞ ሞክሮ አልሆነለትም። ሌላው ችግሩ ምንድን ነው? እንዲህ በጥላቻ የተመረዘ ነው፣ በየአቅጣጫው ነው። ይህ በኦሮሞ ላይም ብቻ አይደለም። እና እኚህ ሰውዬ ማድረግ የሚችሉት ኃይል ሳይጠቀሙ እንዴት ነው ዴሞክራሲን በምትለቅለት ጊዜ አንዳንድ ጊዜ ምረን ይወጣል፣ ያንን እንዴት ነው ማስተካከል ያለብን የሚለው ላይ ነው እንጂ ልንነጋገር የምንችለው። ከዛ ውጭ ግን ተመልሰን በኃይል አንበርክከን እንያዝ ነው ከተባለ ምንም አይነት ኃይል ከአሁን በኋላ የኢትዮጵያን ሕዝብ በጉልበት ሊገዛው አይችልም። ኦሮሞ አማራ ሊገዛ አይችልም፣ አማራ ኦሮሞ ሊገዛ አይችልም። ኢትዮጵያዊ ነኝ የሚለው ደግሞ የኢትዮጵያን ናሽናሊስት ሊውጣ እና በጉልበት ሊያዝ ቢል እንዳለ ኦሮሞ እሳት ነው የሚሆነው።
መልካም። ፈተናዎቹንም በየደረጃው አማራጭ ነው የሚሏቸውን በአይነት ለይተዋል። ድጋሚ እንዲነሱ የሚያደርጉ ሀሳቦች አንስተዋል። ወደ ሻለቃ ዳዊት ሊሄድና መለሳለሁ። ሻለቃ ዳዊት በአንድ አመት ጊዜ ውስጥ ምርጫ ራሱ እንደ ምርጫ ሊወሰድ እንደማይችል ከአንዳንዶች በመስማማት ይከራከራሉ። ለዚህም የችግሩ ውስብስብነትና ለነኚህ ዛሬ ለሚታዩት የበረቱ ፈተናዎች ምክንያቱ የዛሬው ህገ መንግስት መሆኑን ያነሳሉ። በጽሁፎም በዝርዝር ሄዳሉ። ይሁንና በአማራጭነት ምርጫን አለመውሰድ በአንድ ወገን ተይዞ አንድ አመት ሞላው የጠቅላይ ሚኒስትር አብይ አስተዳደር የታዩ ችግሮችን መላ ማለት ባለበት አሁን የሚደረጉትን የማስተካከያ እርምጃዎች ይደረግባቸው አይደለም እርሶ? ካልቻሉ ኃላፊነታቸውን ይልቀቁ እስከሚለው ድረስ ይሄዳሉ? በእርግጥ አንድ አመት ለአመታት የተጠራቀመውንና ሁኔታዎች ፈቅዶለት ቅድም ዶክተር ዮናስ እንደሚሉት የተባባሰውን ችግር ለመፍታት በቂ ነበር ወይ? ለዜጎች ደህንነት ዋስትና መስጠትን ጨምሮ አላደረጉም በሚሏቸው ችግሮች ወይንም ደግሞ ማድረግ ሲገባቸው ያላደረጓቸው የሚጠየቁባቸውን ነገሮች እንዲያደርጉ ማድረግ ለምን አማራጭ አልሆነም?
እንግዲህ ዶክተር ዮናስ እንዳለው የህግ የበላይነት ሲባል ህግ ይከበር ሲባል የግድ ኃይል መጠቀም ያስፈልጋል። ማሰር ኃይል ነው። ጦርነት ሲከፈት አንድ ቦታ ሄዶ መውጋት ኃይል ነው። መከላከል ኃይል ነው። ያን ማለት ነው እንጂ በህዝብ ላይ ጦርነት ማወጅ አይደለም። ነገር ግን አጥፊዎችን መቅጣት ነው። አጥፊዎችን ማሰር ነው። ያ የጠቅላይ ሚኒስትሩ ስልጣን ነው። በዛ አኳያ ነው ኃይል የምንለው፣ ህግ ማስከበር ማለት ነው። ሁለተኛው አሁን ለጠየቀው ዋናው መሰረቱ ምናልባት የተለያየ መግባባት አለን ይሆናል። እኔ ግን የምገባኝ አብዛኛውም የኢትዮጵያ ህዝብ የሚገባው በወያኔ ጊዜ የነበረው ወያኔ ያስቀመጠው ህገ መንግስት ተጠያቂ ናቸው ለዚህ ሁሉ ችግር። APRDF ማለት ወያኔ የመሰረተው ነው። ህገ መንግስቱም እንዳልኩት በማስረጃ የቀረበ ህዝብ የመከረበት የህዝብ ህገ መንግስት አይደለም። ስለዚህ እንደገና ያንን ህገ መንግስት ለመለወጥ ህዝብ ዘንድ መቅረብ አለበት። አንድ ፍኖተ ካርታ አዘጋጅቻለሁ። እዛ ጊዜ ስፒቹ ላይ በጽሁፉም ተበትኗል። ህዝቡ ጋር ቀርቦ ከዛ በኋላ ያ ህዝብ ያጸደቀው ህገ መንግስት ነው መንግስት የሚፈጥረው። ያ ስርዓት መደረግ አለበት። ለዚህ የሚያመራ ፍኖተ ካርታ አላየንም። እሳቸው የዕለት ተዕለት እሳት አደጋ ስራ ነው የሚሰሩት እንጂ የእሳቸው ሀሳብ ምን እንደሆነም አላወቅንም። በጠቅላላ የሀገሪቱ ሁኔታ እንዴት ነው የሚፈታው የሚል አልቀረበም ነው የምለው እኔ። ስለዚህ ያ ስላልተደረገ ያቃታቸው ነገር ሊኖር ስለሚችል ካቃታቸው ወይም ዲዛይን ያርጉ ወይንም ደግሞ ፒአርዲኤፍ ልዩ ስልጣን ሰጥቷቸው ህገ መንግስቱና ኤፒአርዲኤፍ እንዲበተኑ ከዛ እሳቸው የኢትዮጵያን አጀንዳ ይዘው የኦሮሞ ድርጅት መሪ ሳይሆን የኢትዮጵያን አጀንዳ ይዘው ኢትዮጵያን ያሸጋግሩ። ኢትዮጵያዊ በሙላ ከእሳቸው ጋር ነው የሚሰለፈው። ቅድም ፕሮፌሰር ዮሐንስ ብለሃል። በጠቅላላው ኢትዮጵያ ከእግዚአብሔር በታች ያያቸው ሰው ናቸው። ብዙ ድጋፍ አላቸው። ያን ድጋፍ ተሸክመው ብዙ ነገር ሊሰሩ ይችላሉ። ያ ቤዝ አላቸው፣ ትልቅ ቤዝ አላቸው። ያ ቤዝ አሁን እየተሸባቀቀ ነው፣ ወደ ኋላ እየተመለሰ ነው። ስለዚህ ወደዛ መመለስ የሚችሉ ከሆነ ፒአርዴፍን ፓርላማን ያውጡ፣ ህገ መንግስቱን ያውጡ፣ እንደገና ህገ መንግስት የሚያወጣ አንድ ኮንቬንሽን ይመስቱ፣ እሳቸው በብቸኛነት የኢትዮጵያ አጀንዳ ይዘው ሽግግሩን ይምሩ ነው የምለው እኔ። አማራጩ ይሄ ነው እንጂ ይሄንን የዘር ፖለቲካ ሳናጠፋ ወደ ምርጫው ብንሄድ አንደኛ መሄድ እንችላለን አላውቅም። ምክንያቱም በየቀኑ እየተባባሰን የመጣ የጸጥታው ችግር ምርጫ ላይ መድረሳችን እርግጠኛ አይደለሁም። ከዛ ምርጫው ላይ ብንደርስም እንኳን ይሄንኑ ስታተስኮ ይሄንኑ ሁኔታ ይዘን ብንገባ የኢትዮጵያን ጸጥታ ሁኔታ አይመልሰውም፣ አያሻሽለውም ነው።
መልካም ዶክተር ዮናስ ለእርስዎ የሚሆነውን ላስከትል። በተጨባጭ አማራጭ ናቸው ከሚሏቸው ገለልተኛ የምጣኔ ሀብት ጉዳዮችን የሚከታተል መማክርት ጉባኤ መቋቋምን ሌላ የታወቁ የምጣኔ ሀብት ባለሙያ አብረውት የሚሰሩ ዋቢ አድርገው ይገልጻሉ። ቀደም ብለው የተዛባ መረጃ ያሰራጫሉ፣ እሱም አንድ ችግር ነው ባሉት በኩል መሰራት ያለበትን ክፍተት ያቀርባሉ። እስኪ ተጨባጭ ያድርጉልን። ዛሬ ካሉት ፈተናዎች ባሻገር በእነኚህ በጽሁፎ ከተጠቀሱ አማራጮች ናቸው ከሚሏቸው ሀሳቦች ጋራ የትኞቹ መንገዶች በእርግጥ አሁን ያለውንም ፈተና ሊያሻግሩ ዘለቄታ ያለውም ለውጥ በኢትዮጵያ ውስጥ እንዲመጣ ያደርጋሉ ብለው ያምናሉ?
ሻለቃና እኔ የምንስማማባቸው አንድ ትልቅ ነጥብ አለ። እሱም አሁን መጨረሻ ላይ የተናገሩት ነው። ከ1994 በፈረንጆቹ አቆጣጠር ጀምሮ ያለው ኮንስቲትዩሽን ከመጽሐፍ አንስቶ ራቲፋይ ሲደረግ በኋላ መጨረሻ ላይ ሲጸድቅም የኢትዮጵያ ሕዝብ ተወካ አልነበረውም። በተለይ የአማራው ሕዝብ ተወካ አልነበረውም። አንደኛ። ሁለተኛ ያ ኮንስቲትዩሽን በተቋቋመበት ጊዜ መሰረቱን ስንመለከተው ቲፒኤልኤፍ በተለይ የአማራውን ለማትከም ያወጣው ነበረ። ሪጅኖቹ ሲከፋፈሉ ጀምሮ የማግለል፣ የማድቆስ፣ የመጣል ፍላጎት ያለበት ኮንስቲትዩሽን ነበረ። የኔም አቋም ምንድን ነው? አሁን ባለበት ሁኔታ ምርጫ ማድረግ ማለት ያለውን ስታተስኮ ወይም አሁን ያለውን መሰረታዊ ያገዛዝ ሁኔታ እንዳለ እንዲቀጥል ማድረግ ማለት ነው። ምክንያቱም አሁን የነ ምርጫ በሚደረግበት ጊዜ አማራ ስንት ተመረጭ እንደሚኖረው ኦሮሞ ስንት ተመረጭ እንደሚኖረው የሚወሰነው በህዝብ ቁጥር በነበረው ነው በ2007 ያ ደግሞ ብዙ ፖለቲካ እንደነበረበት እሱ እናቃለን። ያ ሁሉ አማራውን አትዲስአድቫንቴጅ አድርገዋል የሚል እምነት አለኝ። ይሄ ኮንስቲትዩሽን ሌሎችንም እንኳን ሙሉ ለሙሉ ታርጌት ባያደርግ አማራው የተጓደለባቸው ነገሮች አሉ። ስለዚህ በአሁኑ ጊዜ አንደኛ በቴክኒካሊ ምርጫው ማካሄድ አይቻልም። ምክንያቱም ግንቦት ሰባት አማራ ሀገር ውስጥ ሄዶ መግለጫና ህዝቡ መሰብሰብ ካልቻለ፣ አብን ኦሮሞ ሀገር ውስጥ ሄዶ እንደፈለገ ተዟዙሮ አጀንዳውን እና እንትኑን ማቅረብ ካልቻለ ምን አይነት ምርጫ ነው የሚሆነው የሚለው ጥያቄ አለ። ሶስተኛው ደግሞ አሁን የኢትዮጵያ መንግስት ምን ያህል ነው ኮንትሮል የሚያደርገው ትግራይ ውስጥ ምርጫ ቢደረግ? ቲፒኤልኤፍ እኔ ነኝ ብቻዬን ነው የማደርገው ቢል ሌላው የትግራይ ህዝብ እንዴት አድርጎ ነው የኢትዮጵያ መንግስት የዛን እንኳን መብት የሚጠብቀው የሚለው ብዙ ጥያቄዎች አሉ። ግን አሁን ያለውም ሁኔታ ደግሞ አይፈቅድልንም ያንን ለማድረግ። ስለዚህ በመጀመሪያ ደረጃ ሮድማፕ ውስጥም ከመግባታችን በፊት አሁን ጠቅላይ ሚኒስተሩ ምን ብለው ነበረ? ጠቅላላ ኢትዮጵያውያኖችን አገናኝቶ የሚያነጋግር መድረክ መፈጠር አለበት ይላሉ። እኔ ከዛም ትንሽ አለብላለሁ። መጀመሪያ እዛ ከመድረሳችን በፊት የእያንዳንዱ ብሔር መድረክ መፈጠር አለበት። አሁን አማራ ሀገር የተመለከትክ እንደሆነ ከአክራሪ ጀምረህ የተለያዩ ግሩፖች አሉ። ኦሮሞ ሀገር የገባህ እንደሆነ ማን ነው ምንድን ነው የሚፈልገው የሚለውም ገና የለየለት ነገር አይደለም። ምንድን ነው አማራ ኦሮሞ ውስጥ ራሱ የማዕከላዊው መውጣት አለበት። አሁን 10-15 ወይንም 6 ወይንም 7 አክራሪ አለ። ስለዚህ ከኦሮሞ ውስጥ ማዕከሉ ይሄ በኢትዮጵያዊነቱ አምኖ የኦሮሞነቱን መብት ማስከበር የሚፈልግ፣ በአማራ ውስጥ ኢትዮጵያዊነቱን አምኖ የአማራን ህዝብ እንዲከበር የሚፈልግ። አሁን የአማራው አዲሱ ፕሬዚዳንት በቅርብ የተናገሩት ጥሩ ነገር አለ። አንደኛ ጠንካራ ናቸው፣ በዛ ወዳቸዋለሁ። ይሄ የአማራን መብት ማስከበር በሚለው ላይ ጠንካራ ያላቋም አላቸው፣ ያ በጣም ጥሩ ነገር። ግን አንድ የተናገሩት ነገር አለ። የአማራን መብት ማስከበር የምንችለው የኢትዮጵያን መብት እስካከበርን ድረስና በኢትዮጵያ ስር እስካለን ድረስ ነው ብለዋል። ይሄ አንድ ትልቅ የፖለቲካ አቋም ነው። አብንን የተመለከከው እንደሆነ ደግሞ በአሁኑ ጊዜ ስለ ኢትዮጵያ አታንሱብልም፣ አያቶቻችን በሰሩት በኢትዮጵያዊነታችን ለጥያቄም ሊቀርብ አይችልም። አሁን ግን የኛ ዋናው ኃላፊነታችን አማራን ማደራጀት ነው፣ ከዛ በኋላ እንነጋገርበታለን ይለዋል። ኢትዮጵያ በአሁኑ ጊዜ እየታመሰች ያለ ስለ ኢትዮጵያ አታንሱልኝ የሚለው ቋንቋ አይገባኝም። ስለዚህ ያ ራሱ አማራ ውስጥ እንደዛ አይነት ሁኔታ መካሄድ አለበት። ደቡብ ህዝብ ውስጥ አሁን ቀደም ሻለቃም እንደተናገሩት የተለያዩ ድርጅቶች ተነስተው ግማሽ ገነጠላሉ ይላል፣ የተለያየ ነገር አለ። በየሪጅኑ ሰከን ያለ ኮንፈረንስ ተካሂዶ ያ ኮንሰንሰስ ወጥቶ አትሊስት በመጀመሪያ ደረጃ በሪጅን ደረጃ ስምምነት ከተፈጠረ በኋላ ያንን ናሽናል ባንጥጥህ የሀገር ኮንሰንሰስ እንስራ ማለት ይቻላል።
የጋራ መግባባት
ኤግዛክትሊ አንደኛ እሱ ነው። ሁለተኛ ግን በጣም አስቸኳይ የሆነው ነገር ኢንካውንተር ባላንስ የሚያደርግ የኢትዮጵያ ናሽናሊስት ሚዲያ አልተፈጠረም። ያ ለምንድን ነው ያልሆነው ብለን መጠየቅ አለብን። እኔ ብዙም የውስጥ እንትናቸውን አላውቅም፣ ግን ግንቦት ሰባት የሚባለው ኢትዮጵያዊነትን ይዤ ብሎ ሲነሳ ሌሎችም እንዲሁ አሉ። እነሱ ደግሞ ከመሬት መነሳት አልቻሉም። ይሄ ጠቅላይ ሚኒስተሩ ሲመጡ ሆ ብሎ ተነስቶ የነበረው ከሰማይ በታች ያለው ያሉት ቅድመ ሻለቃው ፕላትፎርም የለውም፣
ሀሳቡን የሚያራምድበት መድረክ የለውም፣ ያ መመቻቸት አለበት ነው የሚሉት።
ድጋፍ እንኳን የሚሰጥበት
መልካም። ሻለቃ ዳዊት በአጭር በነጥብ የሚያስቀምጧቸው ካሉ ድልስቶ
ዶክተር ዮናስ ያልከውን በሞላ ያደግፋለን። ነገር ግን አሁን አንተ ያቃተህ ምንድን ነው? ኃላፊነቱ የጠቅላይ ሚኒስትሩ ነው ማለት ነው ያቃተህ እኮ። ይሄ ሁሉ ስራ መሰራት ያለበት እኮ በሄድ ኦፍ ስቴት ነው፣ በርዕሰ ብሔሩ እኮ ነው። እንዴት አድርጎ ከዚህ ውስጥ መጡ ህዝቡን መውቀስና እሳቸውን ከዚህ ነጻ ማድረግ ይቻላል? አይቻልም። ኃላፊነቱ የእሳቸው ነው። ያ ሁሉ ኃላፊነቱ የጠቅላይ ሚኒስትሩ ነው። ጠቅላይ ሚኒስትሩ ማድረግ የሚገባቸውን አላደረጉም።
ሻለቃ ዳዊት፣ ለዶክተር ዮናስ እድል ለመስጠት ሰዓት ስለሌለኝ ግማሽ ደቂቃ ነው ያለን። ቅድም ስለ ፖለቲካ ምህዳሩ መጥበብ ጨርሶ አለመስፋት ተችተው ነበረ። እነኚህ የገቡት መግባት ያለባቸው ሁኔታ ላይ የነበረውን ችግር በተጨባጭ አስረግጠዋል። ትጥቅ መፈታት ነበረበት ብለዋል። መግባታቸው ግን የምህዳሩ መስፋት አይደለም ወይ? በሀገር ውስጥ ያለውን በአንድ ድርጅት ተጠቅሎ መያዝና ሌሎች እምነት ሀሳባቸውን መግለጽ የማይችሉበት ሁኔታ ሁኔታ መለወጡ በተጨባጭ የሰሩት ስራ አይደለም ወይ ጠቅላይ ሚኒስትሩ?
አይደለም ምን ጥቅም አለው? ባይገቡ ይሻል ነበር እንጂ አሁን ስለገቡ አገሩ ተበጠበጠ እና ሲገቡ መሳራቸውን አስቀምጠው ህብረተሰቡ ውስጥ ገብተው እንደማናቸውም ህብረተሰብ አብረው መስራት እና ህብረተሰቡ ሰላቅተው በሰላም የሚኖርበት ኦሪየንቴሽን ፕሮግራም ተሰጥቷቸው ስራ ተሰጥቷቸው ይገባሉ። አሁን በቀደም ዕለት ግንቦት ሰባቱ እና ምን ዘለቀ ሲናገር የነበረው ታያለ በፍጹም ችግር ላይ ናቸው ያሉት መሳራቸውን ይዘው የት እንደሚሄዱ ጨንቋቸዋል። እኛም ሄጄ ስብሰባ ላይ ነበርኩኝ እና ይሄ አልተደረገማ አሁን ዛሬ የሚያዩት ችግር የዛን ችግር ነው። ከመጠን በላይ የሆነ ነገር መግታት ይችላሉ፣ ህግ ማውጣት ይችላሉ፣ ማሰር ይችላሉ፣ አላደረጉም። ይሄ ሁሉ ጥያቄ አለ፣ ሰው የሚጠይቀው ጥያቄ ነው። አመራር አንድ አቅጣጫ ይዘው አማካሪ ደግሞ ያስፈልግ ኖሌጅ እውቀት ላይ መሰረት ያለው ተመክሮ ላይ መሰረት ያለው አማካሪ ያስፈልጋቸዋል። በዛ አይሰራም። እድሜ ጥበብ ነው፣ በእድሜ ገፏል፣ ተመክሮ ጥበብ ነው። እነዚህ ሰዎች ሁሉ አካባቢያቸው አድርገው አዳማጭ መሆን አለባቸው። ይሄን ከሆነ ሊታረም ይችላል። ምናልባት ልጅነት ሊሆን ይችላል፣ ወይም ደግሞ ኤክስፒሪየንስ ማጣት ሊሆን ይችላል። ግን ለመታረም ጊዜ አላቸው። አለበለዚያ እቺ ሀገር እየወደቀች ነው። ለነገ የምንለው ነገር የለንም። ዛሬ ነው መፈጸም ያለበት። ነገ ኢትዮጵያ ወደኋላ ልትመለስ የማትችልበት ሁኔታ ውስጥ ትገባለች።
መልካም። ጠበቅ ያለውና ወሳኙን ነገር በምትነጋገሩበት ሰዓታችን አለቀ። ለነገ ጊዜ የለም ብለዋል፣ ነገር ግን ሊስተካከል የሚችል እድል መኖሩንም ጠቁመዋል። ሻለቃ ዳዊት፣ ክርክራችሁን እንደሚቀጥል ገምታለሁ። አድማጮችን በያሉበት እንደሚከራከሩ እንደሚወያዩ ተስፋ አድርጋለሁ። ምናልባት መልሰን ስናመጣችሁ የሚያድር ለሌሎችም የሚሆን አንድ ጥያቄ አድማጮች እንዲከራከሩበት እንዲነጋገሩበት እንተው። የተለየ ሀሳብ ይዘው የሚነሱ ለሌሎች ደንታ የሌላቸው የሚመስሉ ወገኖች ራሳቸው በእርግጥ የያዙት መንገድ የሚፈልጉበት ቦታ ያደርሳቸዋል ወይ? አድማጮች ተወያዩ፣ ተነጋገሩ። ቀደም ብሎ በተነሱትም ላይ ሻለቃ ዳዊት ወልደ ጊዮርጊስ፣ ዶክተር ዮናስ ብሩ መልሰን እንደምናገኛቸው ተስፋ አድርጋለሁ። እግዚአብሔር ይስጥልኝ።
በጣም እናመሰግናለን ዶክተር ዮናስ። በጣም ይቅርታ ዮሐንስ እያልኩ ተናግሬ ያለሁኝ ይቅርታ አድርግልኝ። ወደ ሜሪላንድ ከሁለት ሳምንት በኋላ እመጣለሁኝ። እዛ እፈልግሃለሁ፣ እንገናኛለን። በሉላ ማስተነት አሉላ ሁሉ ጊዜም ኢንተርቪው ሲያደርግ ረጋ ያለ ሆምወርኩን ሰርቶ አጥንቶ የሚመጣ ወጣት ልጅ ነው። በጣም አከብርሃለሁ አሉላ፣ ሁሉ ጊዜ በጣም አከብርሃለሁ።
እኔም አይሼር ዛት።
በጣም አመሰግናለሁ።
አሉላንና እንግዶቹን እናመሰግናለን። ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈው የቅዳሜ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። ቀሪውን ጊዜ በምርጥ የእንግሊዝኛ ዜማዎች እያዝናናችሁ ደሳለኝ መኮንን አብሯችሁ ያመሻል። መስመሩን ከመልቀቄ በፊት ነገ እሁድ ልዩ የትንሣኤ በዓል ዝግጅት ይዘው ሊቀርቡ ሰሎሞን አባተና ጽዮን ግርማ ተፍ ተፍ ሲሉ አስተውያለሁ። አብራችኋቸው እንድታመሹ ከአክብሮት ጋር ጋብዛለሁ። መስመሩን ለደሳለኝ መኮንን ከመልቀቄ በፊት ግን
Today's a new day, but there is no sunshine. Nothing but clouds and it's dark in my heart and it feels like a cold night. Today's a new day, but where are my blue skies? Where is the love and the joy that you promised me? Tell me it's alright.
I'll be honest with you,
I almost gave up. A power that I can't explain fell from heaven like a shower. Now,
when I think how much better I'm gonna be when this is over.
You look so much better when you smile. So smile.
still don't mean today don't have purpose. Come on!
Today's a new day, but there is no sunshine. Nothing but clouds and it's dark in my heart and it feels like a cold night.
It ain't easy, bud.
Today's a new day, but tell me where are my blue skies?
Where is that love, y'all?
Where is the love and the joy that you promised me? Tell me it's alright.
The truth is,
I almost gave up, but a power that I can't explain.
That Holy Ghost power, y'all.
Fell from heaven like a shower down.
Now I know we've been hurt, y'all, but still,
I smile.
Come on.
Even though I hurt, see, I smile.
Y'all feel that?
I know God is working, so I smile.
Whatever you're in right now,
smile for me.
Smile.
Can you just smile for me?
And my people say,
oh, 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 you look so much better when you're, oh, 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 you look so much better when you're, oh, 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 you look so much better when you're, oh, oh,
I say,
you look so much better when you're, oh, oh, oh.
And while you're waiting,
you look so much better.
Yeah, and while you're praying,
you look so much better when you're,
look in the mirror,
you look so much better when you're,
always remember,
you look so much better when you smile.
Come on.
ሰላም 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 ጤና ይስጥልኝ የተከበራችሁ የሙዚቃ ቃና አድማጮች እንደምን ሰነበታችሁ እንደምን አመሻችሁ ለሳምንታዊ ክብር ሰላምታ ከስቱዲዮ 14 ካንገቴ ኤጎምበስ ብያለሁ በመላው ዓለም የምትገኙ የክርስትና እምነት አማኝ አድማጮቻችን እንኳን በሰላም ለብርሃነ ትንሳኤው አደረሳችሁ እንላለን ከዚህ ከአሜሪካ ድምጽ ሬዲዮ ቀደም ብላችሁ የሰማችሁት አይስማይል የተሰኘውን ካርክ ፍራንክሊን እና ዘማሪያኑ ያዜሙትን የጋስፕል ዜማ ነበር በዛሬው ፕሮግራም ይህንን የመሳሰሉ የጋስፕል ዜማዎችን ይዤላችሁ ቀርቤያለሁ በተከታታይ አስማቻለሁ ነገ በመላው ዓለም የፋሲካ በዓል ይከበራል በድጋሚ የክርስትና እምነት አማኞቻችንን እንኳን ለፋሲካ በዓል በሰላም አድረሳችሁ እያልኩኝ በመቀጠል አሪታ ፍራንክሊን ዘ ሎርድ ፕሬየር በተሰኘው ዜማዋ አባታችን ሆይ በሰማይ የምትኖር ስምህ ይቀደስ መንግስት ትምጣ ፍቃድህ በሰማይ እንዲሆነች እንዲሁም በምድር ትሁን እያለች ተሐዜምልናለች ከዚያም በተከታታይ ተመሳሳይ የሆኑ የጋስፕል ዜማዎችን አስማቻለሁኝ መልካም ቆይታ ከሙዚቃ ቃና ጋር
Our Father, which art in heaven, hallowed be
አሜን ዘ ሎርድ ፕሬየር የተሰኘውን የአሪታ ፍራንክሊንን ዜማ ነበር ያደመጥነው። በመቀጠል ደግሞ ቤሲ ግሪፊን ዘ ኦልድ ራኬት ክሮስ እያለች ታዜመልናለች።
On a hill far away, stood an old rugged cross. The emblem of suffering, oh, and shame. You know, I love that old cross. Yes, it's the dearest, the dearest and best for a world of lost sinners who
slain. Lordy, you know that old rugged cross. So despised by the world. Let me tell you, it has a wondrous attraction. Oh, hallelujah, attraction for me. For it was on that old cross that Jesus suffered. He suffered, bled, and he died. Just a pardon, and sanctify me. Oh, so I'll cherish, I'm gonna cherish that old rugged cross. Oh yes I am, till my trophies one of these old days. All of my trophies, all of my fine clothes, all of my jewelry at my Jesus' feet now. I've got to lay down, but here's what I'm gonna do. I don't know about you, I'm gonna cling to the old, old rugged cross. Oh yes I am, oh yes I am, oh yes I am, and I'll exchange it someday. I'm going on home. I've got to go home. I'm going on home and get my crown.
ኢየሱስ ለኔ ኃጢያት ሲል ተሰቃይቶ የተሰቀለበትን ያንን የተበሳቀለ ያረጀ መስቀል ወደዋለሁ፣ ለዘላለም በልቤ አስቀምጣለሁ። ወርቄና ጌጤ ነው። The old rugged cross ያለች ያዜመችልን ቤሲ ግሪፊን ነበረች። አርማጮች ያድመጣችሁት ያላችሁት ከአሜሪካ ድምጽ ሬዲዮ ከማረኛው ክፍል እየተዘጋጀ የሚቀርበውን የለተቀዳሚን የሙዚቃ ቃናን ፕሮግራም ነው። እኔም ስቱዲዮ 14 ከማይክሮፎኑ ፊልፊት ደሳለኝ መኮንን ነኝ። አስተያየቶቻችሁ አይለዩን፣ ጻፉልን፣ ደውሉልን። የስልክ ቁጥራችን 202-205-9942 ሲሆን የውስጥ ቁጥር 14 ብላችሁ ጠይቁ ለማረኛው ክፍል መልእክት ስትተው። ኢሜል ለምታደርጉልን ደግሞ የኢሜል አድራሻችን horn@voanews.com ሲሆን በፖስታ ደብዳቤ አሽጋችሁ ለምትልኩልን ደግሞ የፖስታ አድራሻችን ለሙዚቃ ቃና ወይንም ለደሳሌ መኮንን VOA አማሃሪክ ሰርቪስ ዋሽንግተን ዲሲ 20237 USA ብላችሁ ብትጽፉልን ይደርሰናል። ስለዚህ አስተያየቶቻችሁ አይለዩን፣ ጻፉልን፣ ደውሉልን። የተከበራችሁ አድማጮች አሁንም በቀጥታ ወደ ጋስፕል ዜማዎች ነው የሞስዳችሁ። በመቀጠል ደግሞ Cry Your Last Tear ቢሾፕ ፖል ሞርተን ከዘማሪዎቹ ጋር ያዜምልናል። Yeah.
Your life is in His hand. So don't worry, just pray. Watch God make a way. Cry your last tear. It's gonna be alright. Yeah. Oh Lord, no, 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 I don't know, I don't know.
Was here right now, you know what he would say? Ain't no need to worry what the night is gonna bring. It'll be all over in the morning. In the believe it.
Cry Your Last Tear ቢሾፕ ፖል ሞርተንና ዘማሪያኑ ነበሩ። በመቀጠል ደግሞ የምታዜምልን ዊትኒ ሂውስተን ነች። Look to you.
As I lay me down, heaven hear me now. I'm lost without a cause, after giving it my all. Winter storms have come and darkened my sun. After all that I've been through, who on earth can I turn to? I look to you. I look to you. After all my strength is gone, in you I can be strong. I look to you. Searching for that open door. And every road that I've taken led to my regret. And I don't know if I'm gonna make it. Nothing to do but lift my head. I look to you. I look to you.
Look to you, Whitney Houston ነበረች። የተከበራችሁ ሙዚቃ ቀን አድማጮች ያለ ሰዓት እየተገባደደ ነው። በድጋሜ በመላው ዓለም የምትገኙ የክርስቲያን እምነት ታማኝ አድማጮቻችን እንኳን በሰላም ለብርሃነ ትንሳኤው አድረሳችሁ እላለሁኝ። መልካም ፋሲካ ይሁንላችሁ ይያልኩኝ። Looking for you ያለ ከርክ ፍራንክሊን ከዘማሪያኑ ጋር በመሆን በሚያዜመው ዜማ ሰናብታችኋለሁኝ። መልካም ፋሲካ በድጋሜ ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ሰንብት። ደሳለኝ መኮንን ነኝ በኔ በኩል። Ciao.
Let's go. You in your car, you at the house, on your job, be encouraged, boo. Come on.
Father. And till late one night, I read in your love manifesto. good to us. You brought us from a mighty long way. That's why we love you. Come on.
የማጠቃለያ ዜና እናሰማለን። የቀድሞው የኢትዮጵያ ፕሬዝዳንት ነጋሶ ጊዳዳ ከዚህ ዓለም በሞት ተለዩ። ከስልጣን እስከለቀቁበት እስከ 1994 ዓመተ ምህረት የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት የመጀመሪያው ርዕሰ ብሔር በመሆን ለሰባት ዓመታት ያገለገሉት ዶክተር ነጋሶ ጊዳዳ ባደረባቸው ህመም በጀርመን ሀገር በሕክምና ሲረዱ ከቆዩ በኋላ በተወለዱ በ76 ዓመታቸው ዛሬ ማለዳ ላይ ሕይወታቸው ማለፉን የቤተሰብ ምንጮች አረጋግጠዋል። ስልጣን ከለቀቁም በኋላ ከፖለቲካው ያራቁት የቀድሞ ፕሬዚዳንት በ1997 ዓ.ም በተካሄደው ምርጫ በትውልድ ከተማቸው ደምቢዶሎ የግል ተወዳዳሪ በመሆን በምርጫው አሸንፈው ፓርላማ መግባታቸውም ይታወሳል። ከፓርላማው ከለቀቁም በኋላ ተቃዋሚውን የአንድነት ለዲሞክራሲና ለፍትህ ፓርቲ ተቀላቅለው ለአጭር ጊዜ በሊቀመንበርነት መርተዋል። የኦሮሞ ነጻነትን ከተቀላቀሉት የኦሮሞ ነጻነት ግንባር ኦነግን ከተቀላቀሉ የመጀመሪያዎቹ አባላት አንዱ የሆኑት ዶክተር ነጋሶ በ1983 ዓ ም ለበርካታ ዓመታት ከኖሩባት ጀርመን ወደ ኢትዮጵያ በመመለስ የቀድሞውን የኦሮሞ ህዝብ ዲሞክራሲያዊ ድርጅት ኦህዲድን፣ የዛሬውን ኦዴፓን በሊቀመንበርነት ለበርካታ ዓመታት መርተዋል። ከጀርመኑ የጊዮተ ዩኒቨርሲቲ በማህበራዊ ታሪክ ትምህርት የሶስተኛ ዲግሪያቸውን ያገኙት ዶክተር ነጋሶ በመስኩ የተለያዩ ጥናቶችን ማድረጋቸውንም የህይወት ታሪካቸውን የሚተርከው ጽሑፍ አመልክቷል። የዶክተር ነጋሶን ህይወት፣ የፖለቲካና ሌሎች ስራዎች አስመልክቶ ሰሞኑን ሰፊ ዘገባ እናቀርባለን። በምስራቃዊ ሽሪላንካ ካልሙናይ የጸጥታ ሰራተኞች ከታጣቂ ቡድኖች ጋር የተኩስ ልውውጥ ካደረጉበት አካባቢ ከባድ የመቁሰል አደጋ የደረሰባቸውን አንዲት እናትና ህጻን ልጃቸውን ዛሬ ማግኘቱን በአካባቢው አሰሳ በማድረግ ላይ የነበረ አንድ ቡድን አስታወቀ። በትናንትናው ዕለት የተኩስ ልውውጥ በተካሄደበትና የቦምብ ፍንዳታ በደረሰበት አንድ የመኖሪያ ቤትና በአቅራቢያው የስድስት ህጻናትን ጨምሮ የ15 ሰዎችን አስክሬን ማግኘታቸውንም የአገሪቱ ጦር ሰራዊት ቃል አቀባይ አስታውቋል። በስድስት ሳምንታት ጊዜ ውስጥ ለሁለተኛ ጊዜ አውሎ ነፋስ በቀላቀለ እጅግ ከባድ ዝናብ በተመታውና ከፍተኛ ጎርፍና የመሬት መንሸራተት ዳግም እልቂት እንዳያስከትል ስጋት ባሳደረበት ሰሜናዊ ሞዛምቢክ የድንገተኛ አደጋ ሰራተኞች ዛሬ የጉዳቱን መጠን አስሰዋል። አድማጮች፣ ለሰዓቱ የማጠቃለያ ዜና የተመደቡ ክፍለ ጊዜ ምስል ያበቃል።
ከአሜሪካ ድምፅ ራዲዮ ጣቢያ ከዋሽንግተን ዲሲ የአማርኛ አገልግሎት በ19ና በ25 ሜትር ባንድ አጭር ሞገድ ሲተላለፍ የቆየው የቅዳሜ ምሽት ፕሮግራማችን እዚህ ላይ አብቅቷል። ነገ እሁድ በ3 ሰዓት እስከምንገናኝ እንኳን ለብርሃነ ትንሣኤው አደረሳችሁ፣ መልካም በዓል ይሆንላችሁ እያልን እንሰናበታችኋለን። ፕሮግራማችንን ከመራችልን ከብርሃን ኃይሉ ጋር ያሰናገድኳችሁ ቆንጂት ታየ ነኝ።